ሩት ኢን ስታይል ኢትዮጵያ ውስጥ ካሉና በቆዳ ምርት ላይ ከተሰማሩ ተቋሞች መካከል አንዱ ነው። ንጹህ ከቆዳ የተሰሩና ጥራት ያላቸው ምርቶችም ለሀገር ውስጥና ለዓለም አቀፍ ገበያ ማቅረብ ከጀመረ 5 አመት ሆኗል። የሩት ኢን ስታይል ተቋም መስራችና ዲዛይነር ትግስት ሰይፈ ወደዚህ ስራ እንዴት እንደገባች እንዴት አስረዳለች።
ከቅጥር ስለሆነ የመጣሁት መጀመሪያ አካውንቲንግን ባክግራውንድ አለኝ። የኮምፒውተር ሳይንስ ማኔጅመንት ኢንፎርሜሽን ሲስተም ዲግሪ አለኝ። ማስተርሴን ደግሞ ማርኬቲንግ ላይ ነው የሰራሁት እና ሩት ኢን ስታይል ከመጀመሪያ በፊት በአይቲዩም እንደገና በኳሊቲ ማኔጅመንት ኮንሰልቲንግ ላይ ተቀጥሬ ስራ ነበረ። የተወሰነ አመት እንደዛ ሰርቻለሁ። መጀመሪያ ወደ ቤተሰብ ቢዝነስ ነው የገባሁት። ወንድሜ የከፈተው ቢዝነስ ነበር። እሱን ማኔጅ በማድረግ ነው የጀመርኩት። አስመጪ ስቶር ነበረን። እንደ ዲፓርትመንት ስቶር ከፍተ የአሜሪካ ብራንዶችን ትልቅ ብራንዶች ነበረ። እሱ ከዛ ይልካል። እኔ እዚህ ነው ማኔጅ ማድረግ የነበረው እና አክቹዋሊ መነሻው ራሱ ለዚህ ለሩት ኢን ስታይል መነሻው እሱ ነበረ የነበረው። በጣም ትልልቅ ብራንዶች ናቸው የሚመጡት። ብዙዎቹ እንደውም በጨርቅ የተሰሩ አሉ። ሴንቲቲክ ናቸው ግን የሚሸጡበት ዋጋ ብራንዳቸው ነው ዋጋቸው ሲወጣ የነበረው እና ያንን በማየት እኔ ደግሞ ያው እዚህ ያለውን ሪሶርስ እንዴት ነው እንደዚህ ማድረግ ያልቻል ነው በሚል ያ ነው መነሻ የራሱ የነበረው።
ስራዋን ስትጀምር ስለ ቆዳ ምርት ለመረዳት የንግድ ጥናት በማድረግና ስራውን በመለማመድ ብዙ ጊዜ እንደወሰደች የምትናገረው ትግስት በጥቂት ሰዎች የተጀመረው ተቋም አሁን ስለደረሰበት ሁኔታ እንዴት አስረዳለች።
እዚህ ያለው ነገር ምንድን ነው ብሎ ቼክ በማድረግ ነው የተነሳሁት ማለት ነው። ግን ያንን ለመስራት መጀመሪያ ማወቅ ነበረብኝ። ስለዚህ ያደረግኩት ምንድን ነው መጀመሪያ ማጥራት ነው። እንዴት ነው የሚሰራው? ምክንያቱም ምንም ኢንፎርሜሽን አልነበረኝም እና ቆዳው ከሚመጣበት ጀምሮ እንዴት ነው የሚሰራው፣ ሰራተኞች እንዴት ነው የሚሰሩት፣ ተሰሪዎች እስከ የት ነው የሚገኙት የሚለውን ጥራቱንም ማጥናት ጀመርኩ እና ኢቨን ስፌቱን እና ፓተርን ራሱ አንድ አስተማሪ ጋር ለብቻዬ ማለት ነው ምሬያለሁ። ምክንያቱም እኔ ላልሰፋው እችላለሁ፣ እኔ ላልሰራ እችላለሁ፣ ግን ማወቅ አለብኝ ብዬ ስላመን ወስጄ ነው። ከዛ በኋላ ነው ወደ ስራውን ጀምር በሁለት ሰራተኛ ላይ ጀመር ነው። አሁን ላይ ቋሚና ጊዜያዊ ከ25 በላይ ሰራተኞች አሉ። ሱቅ አለን፣ መሸጫ ሱቅ ኤድናሞል ላይ። እንደገና ለኢንተርናሽናል ገበያው ዌብሳይት ላይ እንሸጣለን። ኦንላይን ላይ የሚሸጡ የኛም ፕሮዳክቶች የሚሸጡ ደግሞ ሪቴሎች አለ፣ ሌሎች ካምፓኒዎች አሉ። ዩኬም ላይ ሳውዝ አፍሪካም ያሉ የኛም ፕሮዳክት የሚሸጡ ኦንላይን ሌሎች ስቶሮችም አሉ። 2019 እና 2020 ላይ ቬጋስ እና ኒውዮርክ ትሬሽን ተካፍለን ነበር።
ትግስት እዚህ ስራ ውስጥ ከገባች በኋላ እንደ ኤሮፓን አቆጣጠር በ2017 ዓ.ም በዩናይትድ ስቴትስ መንግስት የሚሰናዳው የወጣት አፍሪካውያን የትስስር መድረክ ወይም በምህፃረ ቃሉ ያሊ አሸናፊ በመሆን የተሳተፈች ሲሆን በቀጣዩ አመት ደግሞ በናይጄሪያ በሚሰናዳው ቤላ አፍሪካን ውድድር ላይ ምርጥ አፍሪካዊ ብራንድ ወይም የንግድ ምልክት ሽልማትን መቀበል ችላለች። ትግስት በያሊ ያተረፈችውንና እንዲሁም ሌሎች ስኬቶቿን እንዴት ትዘረዝራለች?
ከጀመርን ጀምሮ ያው ከተበተቻለ በጠር ገበያውንም ለማስፋት የተለያዩ ፋሽን ሾዎች ላይ እንደገና የንግድ ስትሪቶች ላይ ስንሳተፍ የቆየ ነው። ጋና ላይም ፋሽን ዊክ ተሳትፈናል። ዱባይ ላይም እንደዚህ ፕሮዳክት ሳይተናል። ሳውዝ አፍሪካ ላይም እንዲሁም አሜሪካ ሁለቴ እንደዛ ያሳይተናል። እንደገና ሀውፍ አፍሪካ ላይም አዲስ አበባ ላይ ውስጥ ወደ 2-3 አመት ተከታታይ እንደ ፋሽን ሾ ኮሌክሽናችን የምናስተዋውቅበት ፕላትፎርሞች ነበር። በመታወቁም 2018 ላይ በፈረንጆች አቆጣጠር ናይጄሪያ ላይ ቤስት አፍሪካን ብራንድ አዋርድ ተሸልመናል። 2021 ላይ ደግሞ ጉድ ቢዝነስ ላይ በቢዝነስ አይዲያ ኮምፒቲሽን አዋርድ አግኝተናል። ማንዴላ ዋሽንግተን 2017 ላይ ፌሎ ነበርኩኝ። በቢዝነስ ኢንተርፕረነርሽፕ ትራክ ማለት ነው። የነበረው ትሬኒንግ ሰፊ ነው። እንደገና ቪዚቶችም ነበሩት የካምፓኒዎቹን እዛ ያሉትን እና በጣም ትልቅ ኢንፑት አለው። እንደ ቢዝነስ ብዙ አይን የሚከፍት አጋጣሚዎች ነበሩ ትሬኒንጉ ላይ የሚያገኘ ናቸው።
የንግድ ስራዋን ስትጀምር ታዲያ ነገሮች አልጋ ባልጋ አልነበሩም። የኮቪድ-19 ወረርሽኝ እንዳለ ሆኖ አሁንም ድረስ እያጋጠሟት ካሉ ተግዳሮቶች መካከል ጥቂቶቹን እንዲህ ትጠቅሳለች።
እንደ ጀማሪ መጀመሪያ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድን ነው የሚለየኝ ብሎ ያንን የምንለይበትን ነገር መጀመሪያ ለይቶ ማወቅ ይፈልጋል። ኢንዱስትሪ ላይ ትልቁ ችግር አክሰሰሪ ነው። ቆዳው ነው እንጂ ያለን እዛ ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም። በብዛት የሚታወቀው አንድ ካምፓኒ ነው የሚያመጣው። እሱም ሁሉም የቆዳ አምራች የሚከፋፈለው እስከሆነም ትልቁ አስቸጋሪው ነገር እሱ ነው። ከዛ በኋላ ግን ምንድን ነው ያው የቆዳው ምርቱ ራሱ ተመሳሳይ ነገር። አሁን ለምሳሌ ይታዘዝ አሁን ታነሪም ላይ ለፕሮሰስ ሆኖ የሚወጣበት ስቴጅ ላይም እነሱም ጥራት ያለው ቆዳ ይደርሳቸው። ምክንያቱም ያው የቆዳ ጥራት ገና ከእንስሳው እድገት ነው የሚጀምረው። ምክንያቱም እኛ ጋር የሚደርሰው ኢፌክት እንስሳቱ የሄደበት ደረጃ ነው። ኢፌክትም የሚኖረው ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማያወጣው ለምንድን ነው? ብዙ ያው እንትን ይወገዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ስቴጅ ነው የሚያሳየው። እዛ ላይም ነው ታነሪዎች እሱ ራሱ ለነሱም ትንሽ አስቸጋሪ ነው ያንን ነገር ደረጃውን ጠብቆ እንዲወጣ ለማድረግም። እንደገና ያው የኬሚካል እጥረቶች ይኖራሉ ወጭ የሚሆነጡ ስለሆኑ ማለት ነው። እነሱ ያው ኢንዱስትሪው ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው።
ሩት ኢንስታይል ከዘጉድ ቢዝነስ አዋርድ ባገኘው ሽልማት በመጠቀም በቀጣይ ዓመት ከቦርሳ ስራ የሚተርፉ ቆዳዎችን ጫማ በማድረግ ወደ ምርቱ እንደሚገባና ሙሉ ለሙሉ ከብክነት የጸዳ የንግድ ተቋም የመሆን አላማ ይዞ እየሰራ መሆኑንም የተቋሙ መስራች ትግስት ሰይፈ አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።